ይህ ምስራዊ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ማለዳ ማለዳ ምህረቱ አዲስ ይሆነ የዘላለም አምላክ እግዚአብሔር አባታችን የተመሰገነ ይሁን። እርሱ በጎነትና ቸርነት ተጠብቀን እንደገና ደግሞ ለዚህች አዲስ ለት እንድንበቃ ሆን እግዚአብሔር ይክበር ይመስገን። እንደምናመሻችሁ ክብራን አድማጮቻችን፣ ሰላምታችንን አልዘነጋንም የእግዚአብሔርን በጎነትና ቸርነትና ወሳሳ ብለን እንጂ። ዛሬው ምሽት ክፍለ ጊዜያችን እንግዲህ እንደተለመደው ቀጣዩን የሮሜን መጽሐፍ ጥናታችንን እንቀጥላለን። እንግዲህ በሚኖረን ጊዜ እግዚአብሔር አምላካችን ጸጋውንና በረከቱን እንደሚያፈስልን እየታመን ይህንን ዝማሬ አስቀድመን እንጋብዛችኋለን።
ማለዳ ማለዳ አዲስ ነው ምህረቱ፣ እኔ ስለስተልኛል ያምላክነቱ። ማለዳ ማለዳ አዲስ ነው ምህረቱ፣ እኔ ስለስተልኛል ያምላክነቱ።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በእውነት የእግዚአብሔር ምህረት ማለዳ ማለዳ ብዙ ነው። ወገኖቼ ዘማሪውም ይህንን በሕይወቱ ስላስተዋለ አንደበቶቹን ከፍቶ ለእግዚአብሔር እንዲህ ያለ ጡመ ዜማ ሲያገለግለው ይኸው ደስ ያሰኛል፣ ይባርካልም። በዝማሪውም እናንተ እንደ ተባረካችሁ እምነታችን ነው። እግዚአብሔር ይክበር ይመስገን። ዘማሪውን እግዚአብሔር በኑሮውና በአገልግሎቱ አብዝተው ይባርከው እያልን ወደ ዛሬው ምስጋናችን ደግሞ እንሸጋገራለን። እንጸልይ። ጌታችን ሆይ በእውነትም ምህረትህ ባይበዛልን ኖሮ በዚህች ሰዓት ደግሞ በፊትህ ባልቆምን ነበረ። እግዚአብሔር አባታችንና አምላካችን ሆይ የትላንትናውን ቀን አሳልፈ እንደገና ደግሞ ይህችን ቀን ስለ ቸርከንና ስለ ሰጠህን እግዚአብሔር ሆይ ከቁጥርም ስላላጎደልከን እጅግ አድርገን እናመሰግንሃለን። አቤቱ መድኃኒታችንና ጌታችን ሆይ በአንተ የተደገፈች ነፍስ፣ አንተንም ተስፋ ያደረገችና የተማመነች ነፍስ እግዚአብሔር ሆይ አትወድቅምና ስለዚህም ደግሞ እጅግ አድርገን እናመሰግንሃለን። ጌታችን ሆይ ድካማችንን ሳትመለከት፣ ውድቀታችንን ሳትመለከት በምህረትህ ደግሞ እንደገና እግዚአብሔር አምላካችን ሆይ በኑሯችን በእድሜያችን ላይ ይቺን ደቂቃና ሰዓት ጨምረሃልና እጅግ እናከብረሃለን። በዚህ በሚቀጥለው ጊዜ ደግሞ እግዚአብሔር አምላካችን ሆይ ለባሪያዎች የሚረባ ምግብ አለ። መንፈሳዊ ምግብህን ቃልህን እግዚአብሔር ሆይ ከጸባወት እንድታፈስልን አስተማሪውንም መንፈስ ቅዱስ እንድትልክልን እንለምናሃለን። በሚኖረን ጊዜ ሁሉ ክብር ስለ ያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። በትላንትናው ምሽት ክፍለ ጊዜ ጥናታችን ጌታ ኢየሱስ ክርስቶስ ያዳናት ነፍስ የሚገጥማት እንቅፋት ወይም ደግሞ የዳነች ነፍስ ስራት በሚል ርዕስ ላይ ተመርኩዘን ሰፋ ያለ ትምህርት መማራችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 7 ቁጥር 4ን ተመልከቱ። ሮሜ ምዕራፍ 7 ቁጥር 4ን አውጡ። ትላንትናው ምሽት ክፍለ ጊዜያችን ታስታውሱ እንደሆነ ሚስት ባሏ በሕይወት እስካለ ድረስ የታሰረች ነች። ነገር ግን ባሏ ቢሞት ከባሏ ሕግ ሙሉ በሙሉ የተፈታች ነች። በሌላ አገላለጽ ባሏ ከሞተ መልስ አታገባውም ማለት ነው የሚለውን ትምህርት መመልከታችን ይታወሳል። እስቲ ሐዋርያው ጳውሎስ በቁጥር 4 ላይ የሚናገረውን ደግሞ ጠቅሰን ወደ ዛሬው ትምህርታችን እንሸጋገራለን። ሮሜ ምዕራፍ 7 ቁጥር 4ን ተመልከቱ። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገርላችኋል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሞታል ለተነሳው ለርሱ ትሆኑ ዘንድ ይላል። በሌላ አባባል ወገኖቼ እናንተ ማለትም አሮጌው ያዳም ባሪ ያላችሁ ለሕግ ተገርላችኋል። ሕጉም በክርስቶስ በኩል ለእናንተ ተገርሏል። ይህም ለሌላ እንድታድሩ ሲሆን እርሱም ከሙታን የተነሳና እናንተንም ለእግዚአብሔር ፍሬን እንድታፈሩ የሚያደርግ ነው ይላል። እዚህ ላይ እንግዲህ ልብ እንድትሉ የምፈልገው ነገር ቢኖር ሚስት የምትወክለው በክርስቶስ ያሉትን አማኞች ነው። ልብ በሉ፣ ትላንትና ምንድን ያልነው ማለት ነው? ጳውሎስ የባልና የሚስትን ሕግ እየተናገረ ሳለ በቁጥር 3 ላይ ተመልክተናል። ይህቺ ሴት ባሏ ሞቶ በቁጥር 3 መሰረት ማለት ነው። ልብ በሉ፣ ይህቺ ሴት ባሏ ሞቶ ከሚስትነት ሕጉ ብትፈታም ባሏ በኖረበት ዘመን እንደኖረች ሁሉ እንዲሁ እርሱ ከሞተ በኋላ እየኖረች እንደሆነ ትኩረት አድርጎ ወይም ደግሞ ትኩረት ሰጥቶት ይነግረናል ማለታችን ይታወሳል። በዚህም ክፍል እንግዲህ ሚስት የምትወክለው በክርስቶስ ያሉትን አማኞች ነው። ሁለተኛው ባል የሚወክለው ደግሞ ክርስቶስን ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። አንዴ ልድገምላችሁ። ሚስት የምትወክለው በክርስቶስ ያሉትን አማኞች ሲሆን ሁለተኛው ባል ደግሞ የሚወክለው ክርስቶስን ነው። ከእርሱ ጋር ወዳጆቼ ተጣምረናል። ነገር ግን ማን ነበር የመጀመሪያ ባላችን? ለዚህ ጥያቄ መልሱን እንደምትሰጡኝ ተሽቀዳድማችሁ አምናለሁ። የመጀመሪያው ባላችን ሕግ ነበረ። ሕግ የተሰጠው ያሮጌውን አዳም ባሪያችንን ለመቆጣጠር ነበር። አስተዋላችሁ? ሕግ የተሰጠው ያሮጌውን አዳም ባሕሪያችንን ለመቆጣጠር ነበር። ነገር ግን ከሥጋ ኃጢአተኝነትና ድካም የተነሳ ሊሳካ አልቻለም። ሕጉ እስራኤላውያን በአንገታቸው ላይ እንደ ተንጠለጠለ የወፍጮ ድንጋይ ነበር የሆነባቸው። ወደ ላይ ከፍ አድርጎ ከማቅናት ይልቅ ለ1500 ዓመታት ባሉበት ዘፍቆ ነው ያስቀመጣቸው። የሕጉ ፍላጎት ተሟልቷል። ነገር ግን የሰው ፍላጎት ሊሟላ አልቻለም። ሕጉ የሰጠው አገልግሎት ቢኖር የኩነኔ አገልግሎት ነው። አሕዛብም ይህንን ሕግ ቢቀበሉ አማኝ ሊሆኑ ይችላሉ። ነገር ግን ለእነርሱም እንዲሁ ተስፋ አልነበራቸውም። ጳውሎስ ሲናገር ክርስቶስ በሥጋው ሞተ፣ እኛም ከክርስቶስ ጋር በሞቱ ተባበርን፣ ለሕግም ሞትን፣ እንዲሁ ሕጉ ስለ እኛ ሞተ ይላል። የመጀመሪያ አባታችን ከሆነው ከአዳም ጋር ምንም ግንኙነት የለንም። አሁን ያለን ግንኙነት ያው ከሆነው ከክርስቶስ ጋር ነው። ከእርሱ ጋር ሞትን፣ ከእርሱም ጋር ተነሳን። እርሱ ሁለተኛው ባላችን የሆነው ሕያው ፍሬ እንድናፈራ ያደረገን ሕያው የሆነው ክርስቶስ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ክርስቶስ ወዳጆቼ ከአሁን በኋላ በሥጋው ሳይሆን በትንሣኤው አካሉ ከእኛ ጋር ኅብረት እንዳደረገ እናውቃለን። ሕግ በክርስቶስ ላለው ለአዲሱ ሰው አልተሰጠም። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 አማኞች ከሕግ በታች ሳይሆኑ ከጸጋ በታች ናቸው። እስቲ ከላይ የተማርነውን ትምህርት ድሮ ተማሪ ያለው በሰማሁት አንድ ታሪክ ላይ ተመስርቼ ይበልጥ ላብራራላችሁ።
በአሜሪካን አገር ከርስ በርስ ጦርነቱ በፊት አንድ ያታክል ትርሻ ባለቤት የሆነ ጎልማሳ ወንዳ ወንድ ሰው አንዲት የተዋበች ሴት አግብቶ ውብ በሆነው መኖሪያ ቤቱ በደስታ ይኖሩ ነበር። ድንገት አንድ ቀን ይህ ሰው ይታመምና ይሞታል። የዚህ ሰው መሞት ለሚስቱ ታላቅ አዘንና የልብ ስብራትን አስከተለ። ስለምትወደው ትንሽ እንግዳ የሆነ ነገር አደረገች፣ ባለቤቲቱ ማለት ነው። የሞተውን ባሏን አስከሬን በመቀመጫ ላይ አስተካክላ በማስቀመጥ አየር በማያስገባ የመስታወት ሳጥን ውስጥ በመክተት በተዋበው የመኖሪያ ቤቷ ሳሎን ውስጥ ከበሩ ፊት ለፊት አስቀመጠችው። ልብ ብላችሁ ተከታተሉኝ። ድንገትም ከውጪ ስትመጣ በሯን ስትከፍት መጀመሪያ የምትመለከተው በመስታወት ሳጥን ውስጥ የተቀመጠውን የሞት ባሏን በድና ካለ ነበር። ይህ ድርጊቷ በወዳጆቿ ስላልተወደደ ለጥቂት ጊዜ ቤቷን ትታ እንድትሄድና እየተዘዋወረች አገር እንድትጎበኝ መከሯት። ይህቺ ባሏ የሞተባት ሴት የወዳጆቿን ምክር በመቀበል ወደ ሰሜን ጉዞ ጀመረች። በዚያም 2 ዓመታት ያህል አሳለፈች፣ በሽርሽር ማለት ነው። በዚያን ወቅትም ከአንድ ሰው ጋር ተዋወቀች። በፍቅሩም ስለወደቀች አገባችው። ወቸ ጉድ እንዳትሉ፣ በጫግሏ ጊዜያቸውም ያታክልቱ ስፍራ ወዳለበት ወደ ቤቷ ከአዲሱ ባላ ጋር ተመልሳ መጣች። አዲሱ ሙሽራ ሙሽሪትን ይዞ ቤቷ ሲገባ ድንገት አይኑ በመስታወት ወደ ተቀመጠው በድና ካላ ያረፈ፣ የቀድሞ ባለቤቷ ማለት ነው። ባየው ነገር በመደናገጥ ይህ ምንድን ነው ሲል ጠየቃት። ሚስቱም ይህ የቀድሞ ባለቤቴ ነው ስትል መለሰችለት። ስለ እርሱም እረስታ ነበር። ሁለቱም የድሮ ባሏ የመቀበሪያ ጊዜ አሁን እንደሆነ ከንግግራቸው በኋላ ተስማሙ። መደረግም የነበረበት ይኸው ነው። ይቺ ሴት ወገኖቼ አዲስ ባል አግብታለች። የጥንት ባሏ ሞቷል። ይህ እውነተኛ ታሪክ የሚያስደንቅ ነገር ቢሆንም ወገኖቼ የሚያስተምረን ትልቅ ቁም ነገር አለው። ዛሬ ሕግን ቆፍሮ ከመቅበር ይልቅ ይዞ የሚዞሩ ብዙ ሰዎች አሉ። ሕግን በመስታወት ሳጥን ውስጥ በማስቀመጥ የክርስትናን ሕይወት ባሮጌው ያዳም ተፈጥሮ ለመኖር ይታገላሉ። ይህ እንዴት የሚያስደንቅ ነገር ነው! አማኞች ወገኖቼ ዛሬ መተባበር ያለባቸው ያው ከሆነው ከክርስቶስ ጋር ነው። የክርስትና ሕይወትም እርሱን ማኖር ነው። ይህም እጅግ ጠቃሚ ነገር ነው። እግዚአብሔር ከልጁ ከኢየሱስ ክርስቶስ ጋር የሚተባበርን ልብ ይፍጠርልን። እስቲ አለፍ ብለን ቁጥር 5ን እንመልከት። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና ይላል። ወገኖቼ በራሳችሁ ብርታት ሕግን ልትጠብቁ ትችላላችሁን? ሕግ በሥጋ ላይ የተሾመና ሥጋ እንዳያምጽ የሚከላከል ነው። ሥጋም የራሱን ፈቃድ እንዳያደርግ የሚከለክለው ኃይል በውስጡ የለም። ስለዚህ ሥጋ በላዩ ላይ የተጫነውን የሕግ ኃይል ጥሶ ይወጣና የራሱን ምኞት መፈጸም ይጀምራል። በዚህ ወቅት ሕግ የራሱ እርምጃ የሆነውን ቅጣት እርሱም ሞትን ይበይናል። ቁጥር 6 ደግሞ እንዲህ ይላል፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይላል። እንግዲህ ልብ በሉ፣ አሁን ግን ከሕግ ተፈተናል ማለት የሕግ ዕዳ ተከፍሎልናል ወይም ተሽሮልናል ማለት ነው። በዚህ ክፍል ያለውን ውስጠ ምስጢር ልብ በሉ ወገኖቼ። በቁጥር 4 ፍሬ ታፈሩ ዘንድ ተገርላችኋል ሲል፣ እዚህ በቁጥር 6 ደግሞ የሕግ ዕዳ ተከፍሎላችኋል ስለዚህ ታገለግሉታላችሁ ይላል። የሚገርም ነው። ዛሬ እኛ እርሱን ማገልገል ያለብን ላደርገው ይገባኛል በሚለው ሐሳብ መሰረት ወይም መነሳሳት ሳይሆን፣ እዚህ ላይ አስተውሉ፣ ዛሬ እኛ ክርስቶስ ኢየሱስን ማገልገል ያለብን ላደርገው ይገባኛል በሚለው ሐሳብ መሰረት ወይም መነሳሳት ሳይሆን፣ ክርስቶስን ለማስደሰት ስለምፈልግ ማድረግ ደስ ይለኛል በሚል መርሆ መሆን አለበት። አማኙ ከሕግ ነጻ ወጥቷል። ነገር ግን ከሕግ በታች ከቶ ማድረግ ያልቻለውን አሁን በፍቅር ራሱን ላዳኙ ይሰጣል። በመጽሐፍ ቅዱሴ ውስጥ ሲይዞ የነበረውን ይህንን አጥር ያለ ጥቅስ ልብ በሉና ስሙኝ። ለነፍሴ መዳን እኔ አልሰራም፣ ያንን ሥራ ጌታዬ ፈጽሞታል። ግን እንደ ማንኛውም ባሪያ እሰራለሁ፣ ለውዱ የእግዚአብሔር ልጅ ፍቅር ክርስቶስን ወገኖቼ የምናገለግለው ስለምንወደው ነው። ጌታችን ስምዖን ጴጥሮስን ትወደኛለህን ሲል ቀጥተኛ የሆነ ጥያቄን ጠየቀው። ለኔና ለናንተም የቀረበው ጥያቄ ይህ ነው። ለጠፋው ዓለም እግዚአብሔር የሚያቀርበው ጥያቄ ስለናንተ ሲል ስለሞተው ልጄ ምን ያደረጋችሁ ነው የሚል ሲሆን፣ ለአማኞች የሚቀርበው ጥያቄ ግን ትወዱኛላችሁን የሚል ነው። ዛሬ የክርስቲያን ህይወት ክርስቶስ የራሱን ህይወት በውስጣችን የሚያኖርበት ነው። ይህንን ህይወት ደግሞ በራሳችን ትግልም ሆነ በሕግ ልንፈጽመው ከቶ አንችልም። ይህንን ስንል ታዲያ በሕጉ ላይ ችግር አለ ማለታችን አይደለም። በሕጉ ችግር የለም ወገኖቼ፣ ችግሩ ግን ያለው እኛው ዘንድ ነው። ይህንን ማወቅ ይገባናል። ከቁጥር 7 እስከ 8 ያለውን ደግሞ ላንብብላችሁ። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩም ነበርና፣ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሠራብኝ። ኃጢአት ያለ ሕግ ምውት ነውና ይላል ሐዋርያው። እንግዲህ ምን እንላለን? ሕግ ኃጢአት ነውን የሚለውን ትርጉሙ እስቲ በትንሹም ቢሆን ግልጽ እናድርገው። ጳውሎስ ሲናገር ወገኖቼ በሕግ ባልሆነ ኃጢአትን ባላወቅኩ ነበር ይላል። ሕጉ አትመኝ ባላለ ምኞትንም ባላወቅኩ ነበር። ነገር ግን ኃጢአት ምክንያት አግኝቶ በትእዛዝ ሁሉን አይነት ምኞት በእኔ ሠራብኝ። ሕግ ባይሆን ኖሮ ይህ ሁሉ ኃጢአት ባልሆነብኝ ነበር ሲል ይገልጸዋል ጳውሎስ በዚህ መጽሐፍ ምዕራፍ 6 ውስጥ። እንግዲህ ምን እንላለን? በኃጢአት ጸንተን እንኑርን? በማለት ንግግሩን ይጀምራል። አሁንም እንደገና በዚህ ምዕራፍ ውስጥ እንግዲህ ምን እንላለን? ሕግ ኃጢአት ነውን? በማለት ይናገራል። በዚህ ምዕራፍ መጀመሪያ አካባቢ ኃጢአትና ሕግ ጥንድና ተመሳሳይ እንደሆኑ አድርጎ ገልጿቸዋል። ጳውሎስ እነዚህን ሲያብራራ ከኃጢአት መፈታት ከሕግ መፈታት ከሆነ ስለዚህ ተመሳሳይ አይመስሉምን? ጳውሎስ አሁን ግን የሚገልጸው ሕጉ መልካም እንደሆነ ነው። ይህም የሚገልጸው ሕጉ የእግዚአብሔር ፈቃድ እንደሆነ ነው። ችግሩ ያለው በሕጉ ላይ ሳይሆን በእኛ ላይ ነው ወገኖቼ። በሥጋ ውስጥ ስህተት አለ ማለት ነው። ሐዋርያው ጳውሎስ በዚህ ምዕራፍ ውስጥ በጣም ግላዊ ሁኔታዎችን ነው ያነሳው። በሕይወቱ ውስጥ ያለውን ትግል ነው የገለጸው። አዲስ ባገኘው የተፈጥሮ ኃይል ለእግዚአብሔር ሊኖር ይታገላል። ሆኖም መኖር እንዳልቻለ ይገነዘባል። ሕጉ ማጥያተኛነቱን ይገልጽበታል። ሕጉ ልክ ልቡን እንደሚመለከት እንደ ራጅ መሳሪያ ነበር። ሕጉን በሕይወታችሁ ማራመድ ከወደዳችሁ ልክ እንደዚህ ነው የሚያደርጋችሁ። የእግዚአብሔር ቃል መስታወት ነው ተብሎ ተገልጿል። ምንነታችንንም ያሳያል። መስታወቱ በፊታችሁ ላይ ትንሽ ጉድፍ ቢኖር በሚገባ ያሳያችኋል። ነገር ግን ሊያነሳላችሁ አይችልም። ይህንን ተመልከቱ። መስታወት በፊታችን ላይ ያለውን ትንሽ ጉድፍ ወይም ቆሻሻ በሚገባ ጉልህ አድርጎ ያሳየናል። ነገር ግን ቆሻሻውን ወይም ጉድፉን ከፊታችን ላይ ሊያነሳልን አይችልም። በሕጉ ፈጽሞ ስህተት የለም። ስህተት ያለው ግን በአሮጌው አዳማዊ ተፈጥሯችን ውስጥ ነው። በሕግ ውስጥ ያለው ተግሣጽ የሚያመለክተው በሥጋ ውስጥ ያለውን ድካም ነው። ኃጢአተኛ መሆናችንን ያረጋግጥልናል። ራሳችንም በእግዚአብሔር ቃል ስንመለከት ወገኖቼ የጠፋንና አሳዛኝ ኃጢአተኞች እንደሆን እንረዳለን። እንዲህ ይላል ቁጥር 9 ደግሞ፣ እኔም ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ ሲል ይናገራል ሐዋርያው። ሕጉ የኩነኔ አገልግሎት ነበር የሚሰጠው። ሕጉ እኛን ለርግማን ከማዘጋጀት በቀር የፈየደልን አንዳች ነገር አልነበረውም። ኃጢአት ሕያው ሆነ፣ እኔም ሞትኩ፣ ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘኋት ሲል ሐዋርያው በቁጥር 10 ላይ ይናገራል። የሚያሳዝነው ነገር ቢኖር በሕግ ሊኖር የተነሳውን ሰው ሕጉ ወደ ሕይወት ሊመራው አለመቻሉ ነው። እግዚአብሔርን ብታደርጉ በሕይወት ትኖራላችሁ ያለው እውነት ቢሆንም ይህንን ማድረጉ ግን እጅግ ከባድ ሆኖ ነው የተገኘው። ዘዳግም ምዕራፍ 8 ቁጥር 1ን ተመልከቱ። ስህተቱ ያለው በሕግ ውስጥ አልነበረም። ነገር ግን ስህተቱ የተገኘው ሕጉ ወደ ሕይወትና ኃይል ያመጣኛል ብሎ ባሰበው ሰው አእምሮ ውስጥ ነው። ሕጉ ሁለቱንም አላደረገም። ከዚህ ይልቅ ግን የሰውን ልጅ ድካምና አቅም ማጣት በማሳየት ኃጢአትን ይገልጽ ጀምር። ሕይወትን ሊሰጥ የሚችል ግብ ቢኖር እግዚአብሔር አብዝቶ በሰጠን ነበር ወገኖቼ። ገላትያ ምዕራፍ 3 ቁጥር 21ን ተመልከቱ። ገላትያ ምዕራፍ 3 ቁጥር 21ን ልብ ይሏል። ነገር ግን ሕይወትም ሆነ የክርስትና ኑሮ በሕግ ሊመጣ አልቻለም። ይህንን ይበልጥ ልግለጽላችሁ። መኪና ለዕለት ተዕለት ኑሮ አገልግሎታችን እጅግ አስፈላጊና ጠቃሚ ነው። ነገር ግን ይኸው መኪና መንዳት በማይችል ሰው እጅ ከገባ እጅግ አደገኛ ነው። ከመጓጓዣ አገልግሎቱ ሰጪነት ይልቅ ሕይወትን ማጥፋ መሳሪያ ሊሆን ይችላል። አሁን ስህተቱ ያለው መኪናው ላይ አይደለም ማለት ነው። ስህተቱ ያለው የማሽከርከር ዕውቀትና ብቃት በሌለው ሰው ላይ ነው ማለት ነው። ተረዳችሁኝ አይደል? እንደዚሁ ነው ሕግ እንግዲህ። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛል ይላል ቁጥር 11። ኃጢአት እንደገና እዚህ ላይ ፈታኝ ሆኖ በሰው ተምሳሌት ቆሞ እንመለከተዋለን። ኃጢአት ከገነት ውጪ የእርሱንም ሆነ የእግዚአብሔርን ሰዎች ይፈትናል። በገነት ውስጥ ሰይጣን ሰው ከእግዚአብሔር ተለይቶ አምላክ እንደሚሆን እግዚአብሔርን ማመን እንደሌለበት ተናገረ። ኃጢአት የሰውን ልጆች በመምራት እግዚአብሔር ሳያስፈልጋቸው ሕግን መጠበቅ እንደሚችሉ እንዲያምኑ አደረጋቸው። ይህ ሁሉ የሐሰት ምሬት ግን ሰዎችን ለሞት ያበቃ ነበር። ጳውሎስ እንዳለው ወገኖቼ፣ ለሕይወት የተሰጠው ሕግ ሰዎችን ወደ ሞት ይመራ ነበር። በመጨረሻም ኃጢአት ምክንያት አግኝቶ ሕጉም ለኃጢአት ዕውቅናን ስላስገኘ ሰውም በፍርድ ስር ዋለ። አሁንም ቢሆን ችግሩ ያለው ሕጉ ጋር ሳይሆን ሰው ጋር ነው። ስለዚህ ይላል ሐዋርያው ጳውሎስ ሲናገር፣ ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት ይላል በቁጥር 12 ላይ። ሕጉ ቅዱስ ከሆነ ችግሩ ያለው ሰው ዘንድ ነው ማለት ነው። ይህም ጥቅስ የሚያረጋግጥልን ይህንኑ ነው። ቁጥር 13 ደግሞ አለፍ ብላችሁ ተመልከቱ። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራ ነበር ይላል። ትእዛዚቱ በአጠቃላይ ሕይወትን ሊመሩም ሆነ ሊታደጉ አልቻሉም። ኃጢአትንም አብዝተው ኃጢአተኛ ስላደረጉትና ምክንያትም ስለ ሰጡት የሰው ልጅ ከውጭ የሆነ እርዳታ አስፈለገው። ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ ሲል ሐዋርያው ሐሳቡን ይገልጻል። ቁጥር 14ን ተመልከቱ። ይህ የጳውሎስ ምስክርነት ነው ወዳጆቼ። እናውቃለን የሚለው ቃል አጠቃላይ በአማኞች መካከል ያለ ስምምነት ነው። ሕጉ በመንፈስ ቅዱስ የተሰጠና የእግዚአብሔር ቃል ክፍል ነው። በሌላ አገላለጽ በመጽሐፍ ቅዱስ ውስጥ የተገለጸ ነው። ጳውሎስ እዚህ ላይ የሥጋ ነኝ ሲል ይናገራል። ሥጋ የሚያመለክተው ወገኖቼ አሮጌውን የሰው አእምሮ፣ መንፈስና ተፈጥሮ ሲሆን የሚገለጸውም በሥጋ ነው። ይህም ሥጋ በኀጢአት የተበከለ ነው። ይህ ሥጋ ደግሞ ወደ እግዚአብሔር የሚቀርብበት ችሎታም ሆነ አቅም የለውም። በአእምሮና በአካል ውስጥ ባለ የኀጢአት ባሪ ተጽዕኖ ውስጥ ያደረ ነው። የሰውም ልብ እጅግ ደካማ ነው። ክፉ የሆነውን ነገር ለማድረግ ነው የሚፈልገው። ለዚህም ክፉ ሥራው አካላችን ወይም ብልቶቻችን ምላሽን ይሰጡታል። እንግዲህ የተወደዳችሁ አድማጮች፣ እስካሁን ድረስ የተመለከትነው ጌታ ኢየሱስ ክርስቶስ ያዳናት ነፍስ የሚገጥማት እንቅፋት ወይም ደግሞ የዳነች የነፍስ ሥርዓት በሚል ርዕስ ስር ሰፋ ያለ ትምህርት ነው። ከዚህ በመቀጠል ደግሞ የዳነች ነፍስ ትግል በሚል ርዕስ ስር አንዳንድ ትምህርቶችን ወይም ደግሞ ነጥቦችን ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 7 ቁጥር 15ን ተመልከቱ። ሮሜ ምዕራፍ 7 ቁጥር 15ን ልብ ይሏል። ይህንን እንግዲህ የዳነች ነፍስ ትግል ወይንም ደግሞ በጌታ ኢየሱስ ክርስቶስ አምና የዳነች ነፍስ የሚገጥማት ፈተና ልንለውም እንችላለን። እንዲህ ይላል፣ የማደርገውን አላውቅምና የምጠላውን ያናደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም ይላል። እዚህ ላይ የምንመለከተው የአሮጌውንና የአዲሱን ባሪ ግጭትን ነው። በግልጽም ሁለት እኔነትን እናያለን። አስተዋላችሁ? በግልጽ ሁለት እኔነትን እናያለን። የምወደውን ሲል የአዲሱ ባሪ ወይም ተፈጥሮን ፍላጎት ሲያሳይ፣ የምጠላውን ሲል ደግሞ አሮጌው ባህሪ በአዲሱ ላይ የሚያደርገውን አመጽ ለማሳየት ነው። ልድገምላችሁ። ሐዋርያው ጳውሎስ የምወደውን ሲል የአዲሱ ባህሪ ወይም ተፈጥሮን ፍላጎት ያሳያል። የምጠላውን ሲል ደግሞ አሮጌው ባህሪ በአዲሱ ላይ የሚያደርገውን አመጽ ለማሳየት ነው የሚናገረው። በእናንተስ ወገኖቼ፣ በእናንተስ የክርስትና ሕይወት ውስጥ እንዲህ አይነቱን ትግል ትመለከታላችሁን? ማድረግ የማትፈልጉትን በማድረጋችሁ ራሳችሁን ጠልታችሁ አታውቁምን? ወይም በጸጸት ተሞልታችሁ አታውቁምን? ከዚህም የተነሳ እግዚአብሔር ሆይ ምን ያላደከምኩ ብላችሁ ጮኻችሁ ልባችሁ ሳዝኖባችሁ አታውቁምን? እንደሚመስለኝ እያንዳንዱ የእግዚአብሔር ልጅ በዚህ አይነት ነገር ውስጥ አልፏል። ጳውሎስ በዚህ ክፍል ውስጥ የሚናገረው የራሱን ልምምድ ነው። በመሰረቱ ወገኖቼ ጳውሎስ በሕይወቱ በሦስት መንገዶች ውስጥ አልፏል። የመጀመሪያው በሙሴ ሕግ ስር ኩሩ ፈሪሳዊ በነበረበት ወቅት ሲሆን፣ ልብ በሉ፣ የመጀመሪያው በሙሴ ሕግ ስር ኩሩ ፈሪሳዊ በነበረበት ወቅት ሲሆን ይኸውም መስዋዕትን በማቅረብና ሌሎችን የጻድቅ ነገሮች በመስራት ወደ እግዚአብሔር ፊት ያቀርበኛል ብሎ ያሰበውን በማድረግ በራሱ ይቀልድ በነበረበት ወቅት ነበር። ነገር ግን ያራምደው የነበረው ሕግ መልሶ በራሱ ላይ ይፈርድ ነበር። ሁለተኛው መንገድ ደግሞ የሕይወቱ መንገድ የጀመረው ኢየሱስን በደማስቆ መንገድ ከተገናኘው በኋላ ነው። ይህን ልብ በሉ። የሕይወት መንገድ የጀመረው ጳውሎስ ኢየሱስን በደማስቆ መንገድ ከተገናኘ በኋላ ነው። ይህ ኩሩ ጎልማሳ ፈሪሳዊ ጌታን እንደ ግል አዳኙ አድርጎ በመቀበል ፊቱን ወደ ክርስቶስ ቢመልስም የክርስትናን ሕይወት ለመኖር የሚያደርገው ትግል በውድቀት የታጀበ ነበር። አዲሱ ተፈጥሮ አሁን ለእግዚአብሔር እኖራለሁ ቢልም ለጊዜውም ቢሆን በትግልና በውድቀት ውስጥ መግባቱ አልቀረም። ይህ ትግል ለምን ያህል ጊዜ በውስጡ እንደ ቆየ አላውቅም። ምናልባት ረጅም ጊዜ አልወሰደበትም ይሆናል። አንድ ቀን ግን ድል ያደረገበት ወቅት መጣ። ነገር ግን የዚህ ድል ባለቤት ጳውሎስ አልነበረም ወዳጆቼ፣ ክርስቶስ ኢየሱስ ነበር። ጳውሎስ በዚህ ወቅት የተማረው ነገር ቢኖር ራሱን ለእግዚአብሔር መስጠትና የእግዚአብሔር መንፈስ በውስጡ የክርስትናን ሕይወት እንዲኖር መፍቀዱን ነበር። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ የዛሬው ምሽት ትምህርታችን እዚህ ላይ ያበቃል። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እንደተለመደው እንግዲህ እናንተ በአድራሻችን በ1366 አዲስ አበባ ብላችሁ መጻፍን አትተው፣ በጸሎታችሁም ደግፉን። ደህና ደሩ። እግዚአብሔር ይባርካችሁ ጸጋውንም ያብዛላችሁ እያልን በተለመደው ወንድማዊ ሰላምታ የምንሰናበታችሁ በጌታ ወንድሞቻችሁ በቴክኒኩ በኩል
አለማየሁ፣
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላም ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።